ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጊዜው የካቲት 23 1888 ዓ.ም እንደ አውሮፓውያን ዘመን አቆጣጠር 1896 የጥቁር ሕዝቦች የነጻነት ተጋድሎ ቀንዲል ተደርጎ የሚታየው የአድዋ ድል በከባዱ የታጠቀ ወራሪ ኃይል የረባ ዘመናዊ ጦር መሳሪያ ሳይኖረው በወጉ ያልታጠቁ አርበኞች አገሬን፣ ነጻነቴን፣ ዳር ድንበሬን አላስደፍርም፣ ክብሬን አላስነካም ብለው በሕይወት መሥዋዕትነት ወሳኝ ድል የተቀዳጁበት ታሪካዊ ዕለት። አሁን 123ኛው የአድዋ ድል መታሰቢያ ዛሬ ተከበረ።
ምንም አይነት ችግርና ፈተና ቢያጋጥመን ተለምዷዊ ከሆነ መንገዶች ወጣ ብለን በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራ።
የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ፕሬዝዳንት ሳህለወርቅ ዘውዴ ናቸው። በአድዋ በተካሄደው የመታሰቢያ ስነ ስርዓት ካሰሙት ንግግር የተወሰደ ነው። አሁን ወደ አድዋም እናመራለን።
ተከታታይ አስተሳሰብ ወጥተን በአገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ ለዚህ መስዋዕት የከፈሉ አባቶቻችን የሚገባቸውን ክብር ልሰጣቸው ይገባል።
እኚህኛው ደግሞ የአዲስ አበባ ከተማ ከንቲባ ታከለ ኡማ ናቸው። በአዲስ አበባው የሚኒሊክ አደባባይ በተከናወነ ስነ ስርዓት ከተናገሩት ነው ያገኘነው። ሙሉ ዘገባ አለን። በዚህም ላይ ስነ ስርዓቱን ለማክበር አደባባይ የተሰለፉ የከተማይቱ የነዋሪዎች ድምጽም ተይዘዋል።
አዲስ ኢብራሂም ባላለሁ። ያድዋ ለኔ ብዙ ነገር ነው። ነጻነትን ባሻገር ነው ለኔ።
ለኔ ያድዋ ድል ማለት አንድነት ነው።
ቀዳሚ የካቲት 23 2011 ዓ.ም ተመረጠ። ጤና አስጥልን እንደምናመሻችሁ ክብራትና ክብራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የምሽቱ አስተናጋጆች አሉላ ከበደና ከቴክኒክ አቀናባሪ ብርሃን ኃይሉ እንዲሁም ከስርጭት መሐንዲሱ አልሳንቶስ ጋር እስከ 4 ሰዓት አብረናችሁ እንዘልቃለን። መልካም ምሽት። በቅድሚያም የሰዓቱን የዓለም ዜና ባጫጭሩ እናሰማ። 123ኛው የአድዋ ድል መታሰቢያ ዛሬ አድዋና ዋና ከተማይቱን አዲስ አበባን ጨምሮ በኢትዮጵያ የተለያዩ አካባቢዎችና እንዲሁም ኢትዮጵያውያን በሚኖርባቸው የተለያዩ የዓለም ክፍሎች ተከብሮ ውሏል። በሶሪያ ራሱን እስላማዊ መንግስት ብሎ የሚጠራውን ጽንፈኛ ቡድን የመጨረሻ ርዝራዥ በመዋጋት ላይ ለሚገኙ ተዋጊዎች ሰዓቱ ፈጥኖ እያለቀ መሆኑ ተነገረ። በዩናይትድ ስቴትስ የሚደገፉ ቁጥራቸው 15,000 የሚደርሱ ተዋጊዎች ጽንፈኛ ቡድን የመሸገባቸውን ቀበሌዎች ከትላንት አንስቶ በዩናይትድ ስቴትስና በዓለም አቀፉ ጥምረት የአየር ኃይል ድብደባ ታግዘው በማጥቃት ላይ መሆናቸው ተዘግቧል። ይህም የዩናይትድ ስቴትስ ጦር ኃይል ያቺን አገር ለቆ ከመውጣቱ አስቀድሞ መካሄድ ያለበት ወሳኝ ፍልሚያ ተደርጎ ተወስዷል። ዩናይትድ ስቴትስና ደቡብ ኮሪያ ተቋርጦ የነበረውን ዓመታዊ የጦር ልምምዳቸውን አጠናቅረው እንደሚጀምሩ ይፋ የሚያደርጉ መሆናቸውን የዜና ዘገባዎች ጠቆሙ። ስማቸው ይፋ እንዳይደረግ የፈለጉ የዩናይትድ ስቴትስ መከላከያ ሰራዊት ምንጮች ለአሜሪካ ድምጽ እንደጠቆሙት የሁለቱ አገሮች የጦር ልምምድ እቅድ መግለጫ በመጪዎቹ ጥቂት ቀናት ውስጥ ይፋ ይደረጋል። ካናዳ በእጇ የሚገኙትን የቻይናው ሃዌይ ቴክኖሎጂ ኃላፊ አሳልፋ ለምርመራ የምትሰጥ መሆኗን ይፋ አደረገች። አድማጮች፣ አሁን ወደ ልዩ ዝግጅታችን በቀጥታ እናመራለን። ክብራትና ክብራና አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። የምሽቱ አስተናጋጅ አሉላ ከበደ ነኝ። 123ኛው የአድዋ ድል መታሰቢያ ዛሬ በኢትዮጵያና ኢትዮጵያውያን በሚኖሩባቸው የተለያዩ የዓለም ክፍሎች ጭምር ተከብሮ ውሏል። የምሽቱ ሙሉ ዝግጅታችንም በዚሁ ላይ የሚያተኩር ይሆናል። ወደ ቀዳሚው የዕለቱ አቢር እስከ ማልፋችን አስቀድሞ ታዲያ ቆየት ብለው ከሚቀርቡት ዝግጅቶች አንዱን ለቅምሻን በለው።
ኢትዮጵያውያን በ19ኛ ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደነቀ ግን የተቀዳጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው።
ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምንጭ ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድን ነው? ብዝሃነቱ አይደለም። ብዝሃነቱ በአግባቡ መያዝ አለበት።
ከሁለት ምሁራን ጋር የተካሄደ ውይይት ቀደም ብለን እንዳስታወቅ ነው በሁለተኛው አጋማሽ የሚሰማ ነው። የቀደሙት ፕሮፌሰር ሹመት ሲሻኝ በዚህ በዩናይትድ ስቴትስ በቨርጂኒያ ክፍለ ግዛት በሚገኘው ክርስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት በዩናይትድ ስቴትስ የበጎ ፍቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። እርሳቸውን ተከትሎ የሰማችኋቸው ሌላው ባለሙያ ደግሞ ፕሮፌሰር እዝቄል ገቢሳ ናቸው። በዚህ በዩናይትድ ስቴትስ በሚሽካን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። በአድዋ ድል ታሪካዊ ፋይዳ ላይ ባተኮረ ሰፋ ያለ ውይይት በሁለተኛው አጋማሽ ይመለሳሉ። ጠብቋቸው አድማጮች። አሁን ለቀዳሚው የዕለቱ አቢይ ርዕስ በአርበኞች የነጻነት ተጋድሎ የድል ብስራት ከተሰማበት ጊዜና ስፍራ ወደምንነሳበት ዝግጅት ነው የምናመራው። አሁን 123ኛው የአድዋ ድል በዓል በአድዋ ከተማ በድምቀት ተከብሮ አለ። አሁን ቀደም ብዬ እንደጠቆምኩት ለዕለቱ አቢይ ርዕስ ለዝግጅታችን መንደርደሪያ ወደ አድዋ ነው የምናቀናው። በኢትዮጵያ ችግሮች ሲፈጠሩ ልዩነትን እንደ ጸጋ በመቀበልና ከአድዋ ድል የአንድነት መንፈስ በመውረስ እንወጣዋለን ሲሉ በክብረ በዓሉ የተገኙት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዝዳንት ሳህለወርቅ ዘውዴ ለሥነ ሥርዓቱ ታዳሚዎች ባሰሙት ንግግር ገልጠዋል። የትግራይ ክልል መንግስት በበኩሉ በአድዋ ከተማ ለሚገነባው የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ ወጪ የሚውል የ250 ሚሊዮን ብር ድጋፍ ለማበርከት መወሰኑን ይፋ ያደረገበትን ጨምሮ የመቀሌው ዘጋቢያችን ሙሉጌታ አጽፋ ተከታዩን ከስፍራው አድርሶናል።
በአስር ሺህ የሚቆጠሩ የአድዋ ከተማና የአካባቢዋ ነዋሪዎች፣ የመከላከያ ሰራዊት አባላት፣ ከፍተኛ የመንግስት ስራ ኃላፊዎች እንዲሁም የውጭ ሀገር ዜጎች በበዓሉ ተገኝተዋል። 123ኛው የአድዋ ድል በዓል አከባበር በፎቶ ኤግዚቢሽን፣ የእግር ጉዞና የሩጫ ውድድሮችን በማካሄድ ነው የተከበረው። ከአዲስ አበባ ለ53 ቀናት በእግር ተጉዘው አድዋ ከደረሱ አንዱ ዘካሪያስ አበበ የአድዋ ድል የኢትዮጵያውያን አንድነት ያስመሰከረ ነው ብሏል።
የዘረኝነትን ወይም የተለያየ መከፋፈልን ባህሪ ነው እንጂ የአድዋ መንፈስ አብዛኛው ሰው የለው። የአድዋ መንፈስ አንድ መሆን ነው፣ መረዳዳት ነው፣ መስማማት ነው፣ ለሰላም ለፍቅር አንድነት መሄድ ነው። በምንመጣበት መንገድ ሁሉም ያንን ጉዞ የሚያውቁ ሰዎች በሙሉ በየመንገዱ የመጣንበትና ለሽናም ሲሆነት በሙሉ ያገዙ እየተረዱ የመጡ ሰዎች አሉ። ለምን እንደምንጓዝም ደግሞ ሙሉ ለሙሉ የማያውቁ ሰዎች ነበሩ። በመሆኑ አድዋ ለሰላም ለፍቅር ለአንድነት የተደረገ የነጻነት ትግል ስለነበረ ያንን ያስታውቅ ነበር።
በመቀሌ ዩኒቨርሲቲ የስነ ህዝብ አስተማሪ ዶክተር ክንፈ አብርሃም የአድዋ ድል የህዝብ ድል ነው ይላሉ።
መላ ብሔር ብሔረሰቦች ድል ነው ማለት እንችላለን። የህዝብ ድል ነው ከሁሉም በላይ ህይወታቸው ገብረው ሁሉ ነገራቸው ሰጥተው ለዚህ ድል ያበቁን ህዝቦች ናቸው። በተለይ በትግራይ አካባቢ የነበረው ህዝብ በዚያን ጊዜ ያለው ባጠቃላይ የተፈጠረ ሀብቱ ሳይቀር ህፃንና አዋቂ ሴቶችና ወንዶች ተሳትፈውበት ህይወታቸው ገብረው ለድል ያበቁን በዓል ነውና የህዝብ በዓል ነው። ባጠቃላይ የአፍሪካውያን ኩራት ነው፣ የዓለም ጭቁን ህዝቦች ኩራት ነው።
የትግራይ ክልል ምክትል ርዕሰ መስተዳድር ዶክተር ደብረጽዮን ገብረ ሚካኤል በመድረኩ እንደተናገሩት የአድዋ ድል ደካማ ተብለው የሚፈረጁ ህዝቦች ብሔር ሃይማኖት ሳይለያቸው ለጋራ ዓላማ ከተነሱም የማይገመት ውጤት ማስመዝገብ እንደሚችሉ ምስክር ነው ብለዋል። ይህ ድል ሁሉም ኢትዮጵያውያን አቅሞቻቸውን አቀናጅተው የተሳተፉበት የሁሉም ህዝብ ድል ነው። በመሳሪያ ብዛት ሀገርና ህዝብ መርገጥ እንደማይቻል አስመስክሯል ሲሉም ገልጿል። የትግራይ ህዝብም ውጊያው የተካሄደበት በመሬቱ በመሆኑ ከፍተኛ መስዋዕትነት የከፈለለት ድል ነው ሲሉም ተናግሯል። ዶክተር ደብረጽዮን ከውጫሌ ውልጋ አያይዞም በአሁን ጊዜ መንግስት ከውጭ ሀገራት የሚያደርገውን ውሎች ጥንቃቄ ሊያደርግ እንደሚገባ አስገንዝቧል።
ለአድዋ ጦርነት በወቅቱ መንስኤ ከሆነው ከውጫሌ ውልም ተገቢው ትምህርት መቅሰም ይገባናል። ከውጭ አገር የሚደረግ ማንኛውም ስምምነት በጥንቃቄ መፈጸም እንዳለበት፣ በውል የሚሰፍሩ የቃላቶች ትርጉም የአንድን አገር ሉዓላዊነት አሳልፎ ተመስጠት የሚደርሱ መሆኑ ብቻ ሳይሆን ወደ ጦርነት የሚያስገቡ እንደሆነ ተምረን ሁሉን ስምምነት በችኮላ በዋዛ በፈዛዛ ሳይሆን በከፍተኛ ጥንቃቄና ኃላፊነት መሳተፍ የሚገባቸው ወገኖች ሁሉ በማሳተፍ መፈጸም እንዳለበት የውጫሌውን ያስተምረናል።
የአድዋ ፓን አፍሪካ ዩኒቨርሲቲ ግንባታ አስመልክቶም ግንባታው ውጤታማ እንዲሆን ሁሉም አጋዥ ሊሆን ይገባል ብለዋል።
ይህ ልዩ ዩኒቨርሲቲ በዓለም ያሉ ጥቁር ህዝቦችና ተራማጆች ትብብር የሚሰራ ቢሆንም እኛ የኢትዮጵያ ብሔር ብሔረሰቦችና ህዝቦች በተለይ ተባብረን በአንድነት ዩኒቨርሲቲን መስራት ይጠበቅብናል። በመሆኑም የትግራይ ክልል የዩኒቨርሲቲ የግንባታ ስራ እስከሚጠናቀቅ በገንዘብና በአይነት እስከ 250 ሚሊዮን ብር የሚደርስ ድጋፍ ለማድረግ ወስኗል።
የኢፌድሪ ፕሬዝዳንት ሳህለወርቅ ዘውዴ ለሁሉም ኢትዮጵያውያን እንኳን አደረሳችሁ መልእክት ካስተላለፉ በኋላ የአድዋ ድል በዓል አቻ የሌለው የኢትዮጵያውያን አኩሪ ታሪክ ነው ብለዋል። ከአድዋ ድል በኋላም የውጭ ሀገር መንግስታት ከኢትዮጵያ ለመወዳጀት ፍላጎት ማሳየታቸው ታሪክ ጠቅሰው ተናግሯል። በተጨማሪም በሌሎች ሀገሮች ጸረ የቅኝ ግዛት እንቅስቃሴ እንዲጀመር መሰረት ሆኗል ብለዋል። ይህ ድል ኢትዮጵያውያን በአንድነት ሲቆሙ ውጤታማ እንደሚሆኑ ምልክት ነው በማለትም ገልጸዋል።
አሁን ከምንገኝበት ሀገራዊ ሁኔታ አንጻር የአድዋን ድል ምስጢር ደጋግመን እንድንመረምር እንገደድበት ሁኔታ ላይ ነን ብዬ አምናለሁ። በዓሉ በየዓመቱ ከማክበርና ከመዘከር በላይ መሄድ ይኖርብናል። እንኳንስ እንደዚህ ያለ ወደር የሌለው ታሪክ ይቅርና ታሪክ ነው፣ እንወቀው፣ እንቀበለው፣ እንማረው፣ እናስተምረው።
ኢትዮጵያውያን እርስ በርሳቸው ልዩነት ኑሯቸው በሀገር ጉዳይ የማይነጣጠሉ መሆናቸውም የሚያሳይ ድል ነው በማለት በአሁን ጊዜ ያሉ ፈተናዎች በአድዋ ጦርነት ጊዜ ከነበሩ የሚያንስ እንጂ የሚብስ አይደለምና መፍትሄው በእጃችን ነው በማለትም ተናግሯል።
ምንም አይነት ችግርና ፈተና ቢያጋጥመን በአንድነታችንና በኢትዮጵያዊ ህብረታችን መፍትሄ እንደምናገኝበት መጠራጠር አይገባንም። ተለምዷዊ ከሆነ መንገዶች ወጣ ብለን የሀገራችንን ተስፋ የምናለመልምበት እድልና አማራጭ እየፈተሽን መጪው ብሩህ እንዲሆን እንትጋ። በተለያየ መልክ ሊገለጹ የሚችሉ ልዩነቶቻችን እንደ ጸጋ ወስደን የጋራ አንድነታችንን እና ህብረታችንን በሚያጠነክሩ መንገዶች ላይ ሌት ተቀን እንስራ።
ለአሜሪካ ድምጽ ሙልጌታ ጽባህ አድዋ።
ሙልጌታ ጽባህን ከአድዋ ላጠናቀረው ዘገባው አመሰግናለሁ። አድማጮች፣ የአድዋ ድል መታሰቢያ ልዩ ዝግጅታችን ይቀጥላል። ወደ ሌላ የዕለቱ ታላቅ ስነ ስርዓት ነው የምንሻገረው። የነጻነት ተጋድሎ ከተደረገበት የጦር አውድማ ወደ መንግስቱ መቀመጫ መናገሻይቱ ከተማ አዲስ አበባ እናመራለን። ከአደባባይ በብድግ ብድግ የተሰባሰቡ የነዋሪዎችን ድምጽ እናስቀድም።
አዲስ ኢብራሂም ባላለው ያዱዋን ለኔ ብዙ ነገር ነው ነፃነትን ባሻገር ነው ለኔ እና ለማናገር አባቶቻችን ገድ በጣም የሚደንቅ ነው እኛ እቺ የቆምንባት ሀገር ታላቅና ገናና ሆና እንድትከበር ነው ያደረጉን አባቶቻችን አባቶቻችን በአድዋ ጦርነት ያደረጉን አንድነትና ስምምነት ከመንገጫ በላይ ነው እኛ ለጎረቤቶቻችን ሳይሆን ያንንባት ይገለጥ አይችልም እናንተ አባቶቻችን ምን ሰጠውን ያህል እንኳን ይገለጥ አይችልም አባቶቻችን ለኛ እቺን ሀገር ሳይቆዩም ባጥንትና በደማቸው አስረው እቺ ደግሞ ባጥንትና በደም የታሰረች ሀገር መቼም እንደማትመጣ የሚገልጽልን አላህ ያድዋልን
ይቻላልው ያዷ አይደለኔ ሰው ሰው መሆኑ የታወቀበት የሰውነት ማተም ማለት ባጭሩ የሰውነት ኩለት የተረጋገጠበት እናስተምራለን እናሰለጥናለን ብሎ የመጡ ሰዎች ከነሱ የበለጠ ሰው እንደሌለም የሚያስቡ ሰዎች ከነሱ እኩል ሰው እንዳለም እንዲያውቁ የተደረገበት ቀን መሆኑ ለኔ ትውልድ እንግዲህ አድዋ በኋላነት ለኔ ትልቁት መልእክቱ ኢትዮጵያ እንዳይለያዩ ነው የተሰራበት ዋና ማህተም ነውና አድዋን ባስተዋወሰ ቁጥር አንድነትን ነው ተስተዋወሰው ስለዚህ አሁን ያለውን ነገር እናቋለን እሱኛው ነገር ዋና ማርከሻው መዳኒቱ አድዋ ነው ብያስባለሁ ስለዚህ እሱኛው ነው ዋናው ትልቁ ነገር
ለኔ አድዋ ድል ማለት የኢትዮጵያ ድል ብቻ ሳይሆን የመላው የአፍሪካ ህዝብ ድል ነው ያንድነታችን መገለጫ ነው አሁን ደግሞ እንደምታዩት በጣም በሚገርምና በደማቅ ሁኔታ ተከብሯል በሚቀጥለው ታፋይ ይመስላል ለኔ አንድነት ነው በአንድነት በርትተ አንድ ላይ እንደሞትን አሁን ደግሞ አንድ ላይ እንደማን ለኔ የነጻነት የደስታና የበቃ ነጻ ሆነ እንደፈለክ ልትኖርበት እና የጥቆሽ ድል ነው ብያስተው ለኔ ግን አለመገዛት በነጻነት መኖርንና ያው አባቶቻችን ለኛ ያደረጉልን ትልቅ ውለታ እንደሆነ ለኔ ማስተው እነሱ ሰጡን ለኛ ነጻነት ይሰጡን ማለት ነው ይሄንን ጠብቆ የተሻለ ነገር ካዶ አይበለጠ ነገር
አወቀበት ጀምበዛሽላ ትጂው ደርሷል ባለ ከዘራ አላደንበጀው
አላደረጀው የመላው የጥቁር ህዝብ ድል ነው ተምሳሌት ነው ኢትዮጵያም በአንድነት በአንድ ትሪ ተሰባስቦ ሀገራቸውን ዳርደራቸውን ያስከብሩበት ወቅት በብረት ዘምቶ አሁን እናከብረው ባል የድል የጦርነት ታሪክ ምናልባት አሁን ጦርነት ማለት ለኛ ትውልድ መክሮ አትችልም ግን ባለ በተሰማራበት የሥራ መስክ በማንኛውም ነገር ውጤታማ ሆኖ አባቶች ያስቀመጡልን ሪሶርስ ሀብት ባልዋው ተጠቅመው ውጤታማ መሆን
የአዲስ አበባው ዘጋቢያችን ግርማቸው ከበደ ነው ያሰባሰበልን። ግርማቸው ከአዲሶቹ ዘጋቢዎቻችን አንዱ ነው፣ የስፖርት ዘጋቢያችንም ጭምር ነው። በአድዋ ድል በዓል ዘገባው የመጀመሪያው ለሆነው የቀጥታ ዘገባ በስልኩ መስመር ተገኝቷል። ግርማቸው እንደምን አመሸህ? እንኳንም ወደ አሜሪካ ድምጽ በሰላም በደህና መጣ ተቀላቀልከን።
እንዴት አመሸህ? እንኳን ደህና ቆያችሁ።
ግርማቸው ሞቅ ያሉ ድምጾች ናቸው የተሰሙት። በአደባባይ ያገኘሃቸውን ወጣቶች በስፍራው የነበሩትን ድምጾች በከፊል ማሰማት ችለናል። ምን ይመስል ነበር የዛሬው አድዋ በዓል 123ኛው? ለበርካታ አመታት ሲሰናዳ እንዲህ በተመሳሳይም ሲከበር የከረመ የኖረ ነውና እስኪ ባጭሩ የነበረውን ድባብ ግለጽልን።
ባሉ አንተ ተገለጽከው በጣም ትልቅ ሞቃ ነበር። እንደውም እዚህ ብትኖር ኖሮ አብረህ ስከራው ስትከላከልበት አለብኛለሁ። አንዳንዶቹ ግን ባለፉት አመታት በመንግስት ትኩረት ተሰጥቶ አይከበርም ነበረ። በጥቂት በማህበራዊ ሚዲያው በሚገናኙ ግለሰቦች አማካኝነት የኢትዮጵያ አርበኞች ማህበር አባላት ምኒልክ አደባባይ መጥተው ነበረ ጥቂት ምኖቶች የሚቆጠሩ ግለሰቦች የሚያከብሩት። እኔም ከነዛ ተሳታፊዎች መካከል አንዱ ነበርኩም። ባለፈው አመት ተገኝቻለሁ። በቁጥር ትንሽ ነበረ ሰው የነበረው። የዘንድሮ ግን መንግስት በራሱ ተነሳሽነት ወስዶበት እንዲያውም የጉዞ አድዋን ተጓዦች ሳይቀር ቡራኬ ሰጥቶ ከዚህ ከአዲስ አበባ ወደ አድዋ እንደላካቸው እናስታውሳለን። ዛሬም ይሄ በአዲስ አበባ ከተማ የከንቲባ ጽህፈት ቤት እና በአዲስ አበባ ከተማ አስተዳደር ባህልና ቱሪዝም ቢሮ በጋራ የተዘጋጀ ነበረ። በርካታ ሰዎች ነው የተገኙት። ከ12 ሰዓት ጀምሮ ነበር ጠዋት የተገኙት። ምናልባት ብዙ ሰው ስለነበረ ወጣቶቹ ቲሸርት አሰርተው የአጤ ምኒልክንና የእቴጌ ጣይቱን ምስል ያለበትን የአጤውን ጀኔራሎች ምስል ያለበትን እንዲሁም ደግሞ የአንዳንድ ዘፋኞቻችንን ስምኞች በቲሸርቶቻቸው ላይ በማሳተም በርከት ብለው ነበር የወጡት። ጠዋት ላይ ትንሽ ከፖሊስ ጋር ችግር ነበረ። ምክንያቱም አረንጓዴ ቢጫ ቀይ ባንዲራ በተለምዶ ልዩቱ የሚባለውን ባንዲራ ይዘን መግባት አለብን ያሉ ልጆች ከፖሊስ ጋር ሲነጋገሩ ነበር። በኋላ ላይ ግን እሱን ተፈቅዶላቸው ይዘው ገብተዋል። ከዛ በኋላ የነበረው ስሜት በርካታ ወጣቶች ተሰብስበው በክብር እንግዳዎቹ በኩል እያለፉ የሰማሃቸውን አይነት ፉከራዎችን አሰምተዋል። አርበኞች በዛ በኩል ሲያልፉ በህዝቡ የነበረው ስሜት፣ እዛ በተሳታፊዎች በኩል የነበረው ጥልቅ ስሜት በጣም ለመግለጽ እንኳን የሚቸግር ነበረ። ከዛ ውጪ ደግሞ ይሄ መንግስታዊው የሆነው ስነ ስርዓት ካለቀ በኋላ ህዝቡ ወደ አጤ ምኒልክ ሐውልት ቅጥር እንዲጠጋ ከተፈቀደለት በኋላ የነበረው ስሜት ግን በጣም የተለየ ነበረ። ምክንያቱም ሰዎች እርስ በርስ እንዲገናኙ፣ እንዲተቃቀፉ፣ ፎቶ እንዲነሱ፣ ስለ አንድነት እንዲያወሩ እድል የሰጠ ነበር ያ ቅጥለት እና ብዙዎቹ እየተገናኙ የተጠፋፉ ተገናኝተው ሰላም ሲባባሉ በስሜት ነበር ሁሉም ነገር። ሁሉም ግን የሚያወሩት የነበረው ስለ አንድ ነገር ነው፣ አንድነት ስለሚለው ቃል። ያው የአባቶቻችን እና እናቶቻችን ተሰብስበው በአንድ ላይ ሄደው ነው ያንን የመሰለ ድል በይሄ ሰውነታችንን ሊነስገን የመጣን ወራሪ ሰው መሆናችንን አሳይተን የመለሱት እና ያንን ስሜት በደንብ አሳይተዋል። ከዛ ውጭ ግን አንዳንድ መልእክቶችን ታይተውበታል። እኔ ከነበርኩበት አቅጣጫ እኔ እንግዲህ አብዛኛው ነገር ሲከናወንበት የነበረው
ምን አይነት መልእክቶች ናቸው
ተጠግቼ ነበር። አንደኛው የተመለከትኩት መልእክት ይሄ ከአዲስ አበባ ጋር የሚገናኘው በትልቅ አረንጓዴ ቢጫ ቀይ አርማ ባለበት ባነር ላይ አዲስ አበባ ከተማ የኗሪዎቿ ናት እንዲሁም ደግሞ በአዲስ አበባ ጉዳይ አንደራደርም የሚል መልእክት ያለበት ትልቅ ባነር ተይዞ አይቻለሁ በጊዮርጊስ ቤተክርስቲያን በኩል። ከዚህ በተጨማሪ ደግሞ አብረን የሞትን አሁን አብረን ለመቆም ለምን ፈራን የሚል ባነርም ተይዞ አይቻለሁ። ይሄ ዘመኑን የሚገልጽ ይመስለኛል። ከዚህ ውጪ ምናልባት ትኩረትም የሚሰጠው ከሆነ ለእጅጋየሁ ሽባባው ትኩረት ይሰጣት የሚል መልእክትን ይዘው የወጡ ተሳታፊዎችን አይቻለሁ።
መልካም በርከት ያሉ ነገሮችን ታዝበሃል። በሰዓት ጥበት ምክንያት እንጣደፋለን። በሰሞኑ ዘገባዎች ዝርዝር ነገሮችን ያነሳቸውንም ጭብጦች ሰፋ አድርገህ የምታቀርብበት እድል እንደሚኖር ተስፋ አደርጋለሁ። ግርማቸው ከበደ ለዘገባህና ለመጀመሪያው የቀጥታ የስልክ ዘገባህም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ምሽት። እዚያው አዲስ አበባን ቆይና አሁን ደግሞ በኦፊሴል ወደ ተከናወነው ስነ ስርዓት ነው የምናመራው። የአድዋን ታሪክ ለዘላለም የሚዘክር የታሪኩንም ያህል ታላቅ ይሆናል የተባለ ሐውልት አዲስ አበባ በመጪው ዓመት እንደምታቆም የከተማይቱ ከንቲባ አበሰሩ ይለናል በስፍራው የተገኘው መለስካቸው አመሃ። የጥንታዊት ኢትዮጵያ አርበኞች ማህበር ተወካይ በበኩላቸው አዲሱ ትውልድ አንድነቱን የጠበቀ አገሩ እርሱን ለሚከተለው መጪው ትውልድ ያስተላልፍ ዘንድ ያሉበትን ያደራ ጥሪ ማሰማታቸውን ጠቅሶ ተከታዩን ከሚኒሊክ አደባባይ አድርሶናል።
ዛሬ ረፋዱ ላይ በአዲስ አበባ ከተማ ዳግማዊ ሚኒሊክ አደባባይ በተከናወነው 123ኛው የአድዋ ድል መታሰቢያ በዓል ላይ የከተማዋ ከንቲባ ኢንጂነር ታከለ ኡማ ያደረጉት አጭር ንግግር በድል በነጻነት በሀገራዊ አንድነትና በመሳሰሉት ጉዳዮች ላይ ያተኮረ ነበር። ከንቲባው ድልንና ነጻነትን አነጻጽረዋል። ብዙ ሀገሮች ከቅኝ ገዢዎች ቀንበር የተላቀቁበትን ቀን በነጻነት በዓልነት ያከብራሉ። እኛ ኢትዮጵያውያን ግን የቅኝ ገዢዎችን ወረራ በመጡበት አቋም በጦር ኃይል በማምከን ድላችንን እናከብራለን። ነጻነት ከሽንፈትና ከባርነት ለመውጣት በሚደረግ ትግል የሚገኝ ውጤት ነው። ድል ከነጻነትም በላይ ነው ብለዋል። ድሉ የሚገኝበትንም መንገድ አሳይተዋል።
ድል ግን ከመጀመሪያው በአሸናፊነት እንደምትወጣ አምነህ በሀሳብ ተስማምተህ በአንድነት ተስማምተህ ከከፋፋይ አስተሳሰብ ወጥተህ በሀገራዊ አንድነት ላይ ስትቆም ብቻ የምታገኝ የአንድነት የኩሩነት መገለጫ ስለሆነ እኛ ኢትዮጵያውያን ሁሉ ጊዜ የምናከብረው ድላችን በመሆኑ ለዚህ መስዋዕት የከፈሉ አባቶቻችን አያቶቻችንና እናቶቻችን የሚገባቸውን ክብር በየጊዜው ሊሰጣቸው ይገባል።
ከንቲባ ታከለ ኡማ የአድዋ ድል በከፍተኛ የህይወት መስዋዕትነትና የአንድነት መንፈስ የተገኘ መሆኑን አመልክተውና የድሉን ትርጉም ከፍተኛነት አብራርተው አዲስ አበባ ለነዚህ ጀግኖች ዘላለማዊ መታሰቢያ ልታቆም ማቀዷን አብስረዋል።
ለዚህ መስዋዕት ለከፈሉ አባቶችና እናቶች የሚገባቸውን ክብር ለመስጠት የሚገባቸውን ሐውልት ለመስቀል አዲስ አበባ ከተማችን ከምንም ጊዜ በላይ አንደኛውና የመጨረሻውን የኢትዮጵያውያን መገለጫ የሆነውን የአድዋን ታሪክ ለዘላለም ለትውልድ የሚዘክር በአዲስ አበባ ከተማ ለነሱ ክብር ሲባል ለትውልድ ትምህርት ሲባል እኛ ደግሞ ከነሱ የምንማረው ነገር ብዙ ስለሆነ ለነሱ የሚገባ ትልቅና አስተማሪ የሆነ ሐውልት አዲስ አበባ ከተማችን ከልጆቿ ጋር ሆና ትገነባለች። በሚቀጥለው ዓመት 124ኛውን ስናከብር
በክብረ በዓሉ ላይ ንግግር ያደረጉት የጥንታዊት ኢትዮጵያ አርበኞች ማህበር ከፍተኛ የሥራ ኃላፊ ሻምበል ዋኞ አባይም አሁን ያለው አዲስ ትውልድ የሀገር አንድነቱን ጠብቆ ለሚተካው ትውልድ እንዲያስረክብ አደራ ብለዋል።
ቀድሞ የነበሩት ጀግና ሀገር ወዳድ አባትና እናት አርበኞች አኩሪ ሥራ ሰርተው ወራሪውን ጦር እንዳስወገዱት ሁሉ በአሁኑ ወቅት ያለውን ታዳጊ ትውልድ የሀገሩን ሉዓላዊነት አክብሮ አንድና አንድ የሆነችን ኢትዮጵያ በቋንቋ በዘር በሃይማኖት ሳይከፋፍል ለተቻለ እድገትና ብልጽግና እንድትበቃ የማድረግ ታሪካዊ ኃላፊነትም ሆነ ግዴታው አሁን ያለው ትውልድ እንዲወጣ እኛ የዕድሜ ባለጸጋ አባቶች አደራ እንላለን።
በአዲስ አበባ 123ኛው የአድዋ ድል መታሰቢያ በዓል ዛሬም የተከበረው በተለመደው ስፍራ ነው። ዛሬ ግን የተለዩ ነገሮችም ይታዩ ነበር። በሚመለከታቸው የመንግስት አካላት የሚዘጋጁ ትርኢቶች እንዳሉ ሆነው በዜጎች የግል ተነሳሽነት እስከ ዳግማዊ ምኒልክ አደባባይ ድረስ የተለያዩ ክንዋኔዎች ይታዩ ነበር። የአጼ ምኒልክና የእቴጌ ጣይቱ ምስሎች የሚታዩባቸውን ቲሸርቶች ለብሰው የሚፎክሩ ወጣቶች፣ የሚዘምሩ ወጣቶች እና የሚጨፍሩም ይታያሉ። በአደባባዩ አካባቢም አንዳንድ ከዕለቱ ክንውን ጋር የማይዛመዱ መፈክሮችን ይዘው ከጸጥታ ኃይሎች ጋር ሲወዛገቡ የሚታዩ ሰዎች ነበሩ። አዲስ አበባ የነዋሪዎቿ ናት የሚሉና የመሳሰሉ መፈክሮችን ይዘዋል። ታሪክ አዋቂዎቹ እንደሚሉት ዳግማዊ አጼ ምኒልክ በሕይወት እያሉ የተከበረው 7ኛው የአድዋ ድል መታሰቢያ በዓል ግርማ ሞገሱ ከመቼውም የተለየ ነበረ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው አመሰግናለሁ። አድማጮች፣ ዛሬ ሙሉ ዝግጅታችን ማለት ይቻላል በዚሁ በአድዋ ድል መታሰቢያ ዙሪያ ያተኩራል። ተከታዩም የምሁራን ውይይት ነው። አሁን ከሁለት የታሪክ ምሁራን ጋር የተካሄደ ውይይት ነው በመግቢያችን አስተዋውቀናል። የ123ኛውን አድዋ ድል መታሰቢያ ክብረ በዓል ልዩ ዝግጅታችን የምናጠናቅቀው የጦርነቱ መንስኤዎች፣ መስዋዕትነት ለመክፈል ኢትዮጵያውያን እናቶችና አባቶች ያሳዩትን ቁርጠኝነት እንዲሁም የአንድነት ሁኔታ መለስ ብሎ በመመልከት ይሆናል ትነናለች አዘጋጇ ተሳበላቸው። ተወያዮቹ ፕሮፌሰር ሹመት ሲሻኝ በዚህ በዩናይትድ ስቴትስ ቨርጂኒያ በሚገኘው የክርስቶፈር ኒውፖርት ዩኒቨርሲቲ ለረጅም ዓመታት በታሪክ መምህርነት ያገለገሉና በአሁኑም ሰዓት በዩናይትድ ስቴትስ የበጎ ፈቃድ ትምህርት ፕሮግራም አማካኝነት በባህር ዳር ዩኒቨርሲቲ በማገልገል ላይ የሚገኙ ናቸው። ፕሮፌሰር እስቄል ገብሳም በዚሁ በዩናይትድ ስቴትስ በሚሽካን ክፍለ ግዛት በሚገኘው የኬተሪንግ ዩኒቨርሲቲ የታሪክ መምህር ናቸው። ሁለቱን ምሁራን ያወያየችው ተሳበላቸው ናት። ዶክተር እስቄል የጦርነቱን መንስኤ በሚያስረዱበት ትንደረደራለች።
ዋናው መነሻ በጊዜው የነበረው የኢምፔሪያሊዝም እድገትና የአውሮፓ ሀገሮች በውጭ ሀገር ያለ ግዛት ለማስፋፋት የሚንቀሳቀሱበት ጊዜ ነበረ። ከዚያ ውስጥ ጣሊያን ወደኋላ የቀረ አንድነቱንም ለመመስረት ወደኋላ የቀረና አውሮፓውያኑ ሀገራት አፍሪካን ከተቀራመቱ በኋላ ወደኋላ የመጣ ስለሆነ አንድ የቀረው ኢትዮጵያ ብቻ ስለነበረ በዛ ውስጥ የሚታይ ነው። ሁለተኛ ደግሞ በጊዜው ጠቡን የጫረው የውጫሌ ውል በትክክል ለመጻፉ እና በአውሮፓ የተሰጠው ስም እና በአገሪቱ ውስጥ የተደረገው በአማርኛ ያለው ትርጉሙ የተለያየ ስለሆነ በዚህ መካከል በሀገር ውስጥ በእነዚህ ይሄ እንግዲህ ዋናው ጨባጣሪ ነው የሚባለው። ነገር ግን በጊዜው የአውሮፓ የቅኝ ግዛት ቅርመታ ጊዜም ስለነበረ ኢትዮጵያ አንዷ ነጻ ሆና የቆየች ሀገር ስለሆነች እሷን ለመያዝ ጣሊያኖች በከፍተኛ ዝግጅት የደረሰበት ስለሆነ ነው።
ዶክተር ሹመት የሚጨምሩት አለ እዚህ ላይ ስለ መንስኤው?
አሁን ፕሮፌሰር ስኬል እንዳለው ይሄ የአውሮፓ ዓለም ሆኗል። በጠቅላላ በኤዥያም በአፍሪካም ያሉት ሀገሮች በሙሉ በአንዱ ወይም በሌላው የአውሮፓ ኃይል ስር ወድቀው ነበረ። 90% የሚሆነው የአፍሪካን የመሬት ስፋት በአውሮፓውያኖች እጅ ወድቋል። ስለዚህ ይህ የዚያ የአውሮፓ የትኛውም አካባቢ አይቀረኝም የሚለው ስሜት አካል ነው። እንግዲህ ውጫሌ በታሪክ እንግዲህ ዋና ምክንያት እና ማስመሰያ የሆነ ምክንያት አለ። የጣሊያን በኢትዮጵያ ላይ የመጠራት ዓላማ ዋናው ምክንያት ነው። እንደ ማንኛውም የአውሮፓ ሀገር እሷም አዲስ ሀገር ናት። በዛ ጊዜ ጣሊያን ራሷ አንድ መቷን የመሰረተችው በ19ኛው ክፍለ ዘመን አጋማሽ ላይ ነው። ተቀድማ ነበር በሌሎቹ አውሮፓ ሀገሮች። ስለዚህ በከፍተኛ ጉጉት ነበረ የምትነቃነቀው የቀረውን ለመያዝ። ስለዚህ የዚህ አካል ነው እንግዲህ ውጫሌ የሚሆነው ፕሪቴክስት ነው ያንን ለማሳካት የተጠቀሙበት ምክንያት ማለት ነው።
እንግዲህ የጦርነቱን መነሻ ገልጻችሁልናል። ዝግጅቱንና እለቱን እንመልከት እስቲ ወደ እንደምታው ከመሄዳችን በፊት ስለ ዝግጅቱ ቢገልጹልኝ ዶክተር ሹመት። እንግዲህ በአጼ ምኒልክ የተመራ ነው። ኢትዮጵያን በዘር በሃይማኖት ሳይለያዩ ለነጻነታቸው ሄደው የወደቁበት ጦርነት ነው። እንዴት ነበር ዝግጅቱ?
ከሚያስገርሙትም ክንውኖች አንዱ የዝግጅቱ ስኬታማነት ነው። ዳግማዊ ምኒልክ ይሄ ሁኔታ እንደማይቀር ቀደም አድርገው ከ4 ዓመት በፊት ተገንዝበዋል። ነገር ግን በዚያ ወቅት ቸኩሎ ወደ ጦርነት ሊገባበት የሚችል በት ሁኔታ አልነበረም። አብዛኛው ሰው እንደሚያውቀው ያ ወቅት ታላቁ የክፉ ቀን እየተባለ የሚጠራውን ጊዜ ነው። ኢትዮጵያ ውስጥ የከብት በሽታ ገብቶ መጀመሪያ ከስሜን ነው የተነሳው። አጼ ዮሐንስ ድርቡሽን ለመውጋት ከላይ ሲወርዱ በኤርትራ በኩል የመጣ የከብት በሽታ ነበረ። ከጦሩ ጋር አብሮ በጠቅላላ መጀመሪያ ራና ትግራይን ከዚያ በኋላ ወደ መሀል ሀገር ገብቶ እስከ ደቡብ ሁሉ ተስፋፍቶ ከዚህም አጥቶት ከፍተኛ የሆነ ረሀብ የነበረበት እና ችግር የነበረበት ጊዜ ነው። አገሩ ከዚያ እንዲያደግ ግን እንዲሁም ደግሞ በመሳሪያ በኩል እጅግ የተራቆተ ለመሆኑ ይህ ጦርነት ከባድ እንደሚሆን ቀደም አድርገው ተገንዝበውታል። ስለዚህ አስፈላጊውን የመሳሪያ ክምችት ማድረግ ነበረባቸው። እንዲሁም ደግሞ በዲፕሎማሲው በኩል ኢትዮጵያ ተነጥላ የጣሊያን ድምጽ ብቻ እንዳይሰማ የተቻለውን ያህል ያደረጉበትና አንዱን በአንዱ በመጠቀም በተለይ ከፍረንሳዮቹ እገርከት ያለ የጦር መሳሪያ ያሰማችበት ጊዜ ነው። እንዲሁም ደግሞ ያን ጊዜ ዛሬ ስራሻ ነች፣ በዛሬ ውስጥ ይገዛ የነበረችው ራሻ ነች። ኦርቶዶክስ ሀገር ስለሆነች እንግዲህ የኦርቶዶክስን ግንኙነት በመጠቀም በተቻለ መጠን ራሻንም በአውሮፓው ማህበር ለመገንጠልና የኢትዮጵያ አጋር ለማድረግ እንዲህ ያሉ የዲፕሎማት ዝግጅቶች ሁሉ ተደርገዋል። ይህ ሁሉ ዝግጅት ከተጠናቀቀ በኋላ እንዲሁም ደግሞ ሀገር ውስጥ የነበረውን ቅራኔ ከተሰኑ በኋላ ከተለያዩ ራሶችና ደጃዝማቾች ጋር የነበሩትን ልዩነቶች ካሳረቁ በኋላ የራቀውን ካቀረቡ በኋላ ሁኔታው ከተመቻቸው በኋላ ነው እንግዲህ ያ አዋጅ የታወጀው። አዋጁ በሚታወጅበት ጊዜ ሊገጥም የሚችለውን በተለይ የስንቅ እጥረት በማገናዘብ ከአዲስ አበባ ጀምሮ እስከ ወረኢሉ ድረስ የሚዘልቅ የእህል ክምችት በገጠራ በዚያ ዘናቹ በሚያልፍበት ጊዜ በዚያ እያነሳ እንዲሄድ እንደዚህ ያሉ ዝግጅቶች ሁሉ ተከናውነው ነበር።
በዛ ጊዜ በነበረው ዝግጅትም ሆነ ስለ ጦርነቱ በቆራጥነት ጦርነቱን አገሪቱ በድል እንድትወጣ ዘዴ በመተለም በጦርነቱም ለት ደግሞ ትልቅ ሚና በመጫወት የንግስት ጣይቱ ስም በጣም ብዙ ጊዜ ይነሳል። ዶክተር እስቄል ገብሳ እስቲ ስለ ንግስት ጣይቱ ሚና ቢያስታውሱን።
ሁለት አይነት ሚና ተጫውተዋል ተብለው ነው የሚነገረው። የራሳቸው ጦር ነበራቸው፣ ስለዚህ በውጊያው በራሱ ላይ ተካፍለው ነበረ። በጦርነት ውስጥ ግን በውጊያ ላይ መካፈል ብቻ ሳይሆን ድጋፍ መስጠት በጣም አስፈላጊ ስለሆነ ለድን ለማብቃት፣ በዛ በኩል ደግሞ የጣወቱት ከፍተኛ ሚና አለ። በተለይ ሴቶችን በማደራጀት እና ሴቶችን ስንቅ በማቀበል ውሃ በማቀበል ተዋጊዎቹን በማንሳት ብዙ ከፍ እርዳታ አድርገዋል። እዚህ ጣይቱ እንደ አንድ የጦር መሪም ጦርነቱ ውስጥ ተካፍለዋል። ሁለተኛ ደግሞ የኋላ ደጀን በመሆን ለዋናው የተዋጊዎች እና የጦር መሪዎች ከፍተኛ አስተዋጽኦ ማድረግ ለድሉ ከፍተኛ ሚና ተጫውተዋል ማለት ነው። በእነዚህ በሁለት ነገሮች
እንግዲህ የጣይቱ ከመጀመሪያውም ከጣሊያን ጋር የነበረው ክርክር ካሄድ በነበረበት ጊዜ ሚዛኑን አስጠባቂ ጣይቱ ነበሩ። ዳግማዊ ምኒልክ እጅግ በጣም የተለሳለሱ ናቸው። ምን መለሳለስ ጣሊያኖች እንዳይጠቀሙበት እንዴት እንደምንለው አላውቅም። ምናልባትም ከረር ያለው ድምፅ ይመጣ የነበረው ከጣይቱ ነው እና የዳግማዊ ምኒልክን መለሳለስ ሚዛን ያስጠበቁት እቴጌ ጣይቱ ነበሩ። በከፍተኛ ደረጃ የኢትዮጵያ ተቃውሞ እንዲሁ ዲፕሎማሲያዊ በሆነና ፖለቲካዊ በሆነ መንገድ ሳይሆን ጣሊያኖቹ በትክክል የኢትዮጵያውያን አቋም ምን እንደሆነ ይረዱ የነበረው ከእቴጌ ጣይቱ ነው። ዳግማዊ ምኒልክ ንጉሠ ነገሥት ናቸው እና አንዳንዱ አነጋገራቸው እጅግ በጣም የለሰለሰና ፖለቲካዊ ነው። እቴጌ ጣይቱ በትክክል እንዲገባቸው እና የሕዝቡን ስሜት ማወቅ አለባቸው ይሉ ስለነበረ አብዛኛው ኢትዮጵያ ስሜት ይንጸባረቅ የነበረው በእቴጌ ጣይቱ ነው። በጦርነቱም ፕሮፌሰር እስቄል እንደገለጸው እንደ ጦረኛ የራሳቸውን ጦርም አብረው አስከትለው እንዲያውም አንዳንድ እጅግ በጣም ወሳኝ የሆኑ ከአድዋ በፊት ለምሳሌ የመቀሌ ምሽግ ኢትዮጵያውያን ለመስበር እጅግ በጣም አዳጋች ነበረ። አንዱ ትልቁ የኢትዮጵያውያኖቹ ችግር መሳሪያቸው ከሩቅ የሚመጣ አይደለም እና ጣሊያኖች አንድ ምሽግ ከገቡ በኋላ የኢትዮጵያ ሰራዊት ሊቀርብ አይችልም ያንን የአሮጌትና በሩቅ የሚመጣ መሳሪያ ስላላቸው። ስለዚህ መቀሌን ለማስለቀቅ ከፍተኛ ችግር ነበረ። እቴጌ ጣይቱ ናቸው ተሽቀዳደሙና ሄዳችሁ ውሃውን ያዙ ብለው የእሳቸው ሰራዊት መክዶ ውሃውን ምንጩን የተቆጣጠረ። ከዚያ በኋላ ጣሊያን ምንም መሆን አልቻለም። የግድ ሳይወጥ በግድ እጁን ሰጠ። ብዙ ሺ ጦር ነው ያን ጊዜ ከመቀሌ ለቆ የወጣው እና ይህም የእቴጌ ጣይቱ አስተዋጽኦ ነው። እንግዲህ ጣይቱን በምናመሰግንበት ጊዜ ማስታወስ ያለብን ዳግማዊ ምኒልክ ሰዎች ችሎታቸውን እንዲጠቀሙ እድል የሚሰጡ ሰው ናቸው። ዳግማዊ ምኒልክ ዙሪያ የተሰበሰቡትን ሰዎች የተመለከትሽ እንደሆነ በችሎታቸው የተነሱ ናቸው። የዳግማዊ ምኒልክ የመንግስት ስርዓት አሳታፊ ነው። በአብዛኛው ከሰዎች ላይ ቁም ነገርና ችሎታ ካዩ ያን ሰው ወደ ላይ ያወጡታል እና የእቴጌ ጣይቱ እንደዚያ ጎልቶ መውጣት የዳግማዊ ምኒልክ ፈቃድ ነው፣ ባህሪ ነው። እንዲህ ባሎች ሚስቶቻቸውን በአደባባይ የአይነት ሚና አይሰጧቸውም። ይህንን ፈቃጅ የምኒልክ ባህሪ ነው። ለሴቶች ብቻ ሳይሆን በከፍተኛ ደረጃ ይሰሩ የነበሩ አገልጋዮቻቸው ሁሉ እጅግ በጣም ከፍተኛ የሆነ አስተዋጽኦ እንዲያደርጉ ወዲያው ችሎታ እንዳዩባቸው ወዲያው ልዩ ባህሪ እንዳዩባቸው እነዚህን ልጆች ወደ ላይ ያሳድጓቸዋል። አሁን የደጃዝማች ባንቻ ይነስ ተራሪ ሀብተ ጊዮርጊስ እነዚህን ሁሉ አነሳሽ የተመለከትሽ እንደሆነ ከታች ነው ወደ ላይ ያወጣቸው። ምክንያቱም ገና በወጣትነታቸው እነዚህ ልጆች ከፍተኛ ችሎታ እንዳላቸው እና ወደፊት በጣም እንደሚያገለግሏቸው ተነስተዋል። ስለዚህ ወደ ላይ ያወጣሉ እና አይማንልክ ለሰው ልጅ የችሎታውን ሊጠቀም በሰውም ችሎታ ለመጠቀም የሚያስችል ባህሪ ነበራቸው እና የጣይቱ መግነን ከሚኒልክም እንዲሆን ከመፍቀድ የመጣ ነው። ብዙ ባለች በዚያ ወቅት ይህ አይነት እድል አይሰጡም ነበር።
እንግዲህ የአድዋ ድል ስለ ኢትዮጵያ ታሪክና ስለ አንድነቷ የሚያጭር አንድ ቁም ነገር አለ። አሁን ዶክተር ሹመት ሲሻኝ የጠቀሷቸው ጀግኖችና ከሀገሮቹ ዙሪያ የመጡ ፈቃደኞች ናቸው። እንግዲህ በዚህ ጦርነት መስዋዕትነት ከፍለው ድልም ያስገኙት የአገሪቱንም ነጻነት ያስጠበቁት ይህ እንግዲህ ከ123 ዓመት በፊት መሆኑ ነው እና ምን ትምህርት ይሰጠናል ይሄ ለት ዶክተር እስቀል ቢገልጹልን?
ትክክል ነው የመጣው ጠላት ፈረንጅ ስለሆነ የውጭ ጠላት ስለሆነ አገሪቱ በጊዜው ሁሉ ነገር ተስተካክሎ ሁሉም ተስማምቶ የሚኖርበት ባይሆንም ነገር ግን ከውጭ መጣውን ጠላት ለመዋጋት ከተለያዩ የኢትዮጵያ ክፍሎች የመጡ የጦር አበጋዞች እና እንዲሁም የሰራዊቱ አባላት ከተለያየ ቦታ ነው የመጡት፣ ከተለያየ ሃይማኖት ነው የመጡት፣ ከተለያየ ብሔረሰብ ነው የመጡት፣ ከተለያየ የኢትዮጵያ ክፍል ነው የመጡት። ስለዚህ ጦርነቱ ወይም ድሉ የእነዚህ ሁሉ ድል ነው ለማለት ይቻላል። አሁን ስም የተጠቀሰ ያለ ሲታዋሪ ገበየው ጉርሙ፣ ሀብተ ጊዮርጊስ ድነግዴ ወይም ቁሴ ድነግዴ፣ ስራሪ ወሌ ብጡል፣ ራስ ባልቻ ጻፎ ባነሶ ነው የሚባሉት ባልቻ ጻፎ፣ ራስ መኮንን ጉዲሳ፣ ራስ ንጉስ ሚካኤል፣ ሌሎችም ደግሞ ስማቸው ከዚህ ብዙ ጊዜ የማይጠቀስ እንደ ስራሪ ተክሌ ከወለጋ እዛ ድረስ ሄደዋል። ከተለያዩ ቦታዎች መጥተዋል። ከሰሜኑም ከደቡቡም ክፍል የጦር አዝማቾችና አበጋዞችም መጥተዋል። ከሁሉ በላይ ደግሞ ተዋጊዎቹ በተለይ ፈረሰኞቹ እና የእግረኛ ጦሩ ከተለያየ ቦታ ነው የመጡት። ፈረንጆቹ ራሳቸው እንደሚናገሩትም ከዚህ ከመሀል ሀገር ከመጫነቱ ለማገር ከሰላሌ፣ ከአዳ፣ ከአምቦ፣ ከጀልዱ፣ ከጉደር እዚህ የመጡ ከፍተኛ ሚናን እንደተጫወቱ ነው የሚነገር። ትምህርቱ ምንድን ነው? አንድምታው ምንድን ነው ከተባለ ብዝሃነት ወይም ብሔርነት አንዱ ከአንዱ ሳይበልጥ ሁሉም በእኩልነት ከተያያዘ እና ሁሉም ባለቤትነቱ ከታወቀለት የጥንካሬ ምንጭ እንጂ የእርስ በርስ መቆራረፍና ጉዳት ሊሆን እንደማይችል ትምህርት ሊሆን ይችላል። ዋናው ነገር የድሉ ቀን ብቻ ሳይሆን ከድሉ አጥቢያም በኋላ ደግሞ ከጥሩ ማግስት ደግሞ የተደረገው ነገር አገሪቱ እንደተባለው በአድዋ ላይ ያለው አንድነት፣ የነጻነት ፍላጎት፣ በቆራጥነት የመዋጋት እና አገርን ከውጭ ወራሪ ከውጭ ጠላት የማዳኑ ነገር እንደዛ ሆኗል ወይ ስለ ከተባለ በእኔ በኩል እንደዛ የነበረው ያ ስሜት በሀገር ውስጥ ለብዙ ጊዜ አልቆየም። በዚህ ምክንያት የተለያዩ የፖለቲካ ችግሮች ተፈጥረዋል። ከዛ ያገኘናቸው ትምህርቶችን በአግባቡ አልተጠቀምንበትም ለማለት ይቻላል። ለነጻነት የሚደረግ ትግል፣ ለአንድነት የሚደረግ ትግል አንድን ህብረ ብሔርነትን ወይም አብሮነትን ይፈልጋል። እንደዛ ከሆነ ጥንካሬ ሊሆን ይችላል። በአግባቡ ካልተያዘ ግን አደጋም ሊዳርግ ይችላል። ትምህርቱ እንደዚህ ሆኖ ነው ለእኔ የሚታይም። ትምህርቱ ለኢትዮጵያና ለኢትዮጵያውያን ብቻ ሳይሆን በጊዜውም ለተጨቆኑ ህዝቦች፣ ለጥቁር ህዝቦች፣ በቅኝ ግዛት ቀንበር ስር ለወደቁ፣ በዘረኝነት ቀንበር ስር ለወደቁ ጥቁሮች ማሸነፍ እንደሚችሉ ስልጣኔ የነጮች ብቻ እንዳልሆነ፣ ትምህርት የኢኮኖሚ እድገት የነጮች ብቻ እንዳልሆነ ስለሚያሳይ ለብዙ ሰዎች የአንድነትና የነጻነት ፍላጎት ምልክት ሆኖ የቆየ ነው። በአግባቡ ትምህርቱን ተጠቅመርበታል፣ እሱ ሌላ ጉዳይ ነው። ግን አንድምታው ይህንን ይመስለኛል።
እንግዲህ እርስዎ የሚሉት የአድዋ ጦርነት በተባበረ የኢትዮጵያ ህዝብ መስዋዕትነት የተገኘ ቢሆንም ህብረ ብሔርነትና አብሮነት በትክክል ሲያዝ ጠቃሚ የመሆኑን ትምርት ግን በአግባቡ አልተጠቀምንም ስራ ላይ አላዋልነውም ነው የሚሉት። ዶክተር ሹመት እስቲ በዚህ ላይ አስተያየቶን ይስጡኝ።
እንግዲህ ጣሊያኖችን ቢሆን የሳተስ አንዱ ትልቁ ነገር ኢትዮጵያውያኖች ከዚህ በፊት እንደለመዱት እንደሌላው አካባቢ ክፍት እንዳልሆኑ መገመት አለመቻላቸው ነው። በእነሱ ግምት ጥቁሮቹ አባት አገር የላቸውም ይላሉ። የተለመደ የአውሮፓ አባባል ነው። አፍሪካንስ ሀብ ኖ ፋዘርላንድ ይላሉ። ፓትሪዮቲዝም የለም፣ የሀገር ሀሳብ የለም። በጎሳ እና በጎጥ የተከታተሉ ናቸው። አንዱን በአንዱ ላይ ማስመሳትና በዚያም መሰረት በቀላሉ ሁሉንም ማጠቃለል መያዝ ይቻላል የሚል ስሜት ነው የነበራቸው። ብዙ ግንኳቸው የነበሩት ኢትዮጵያን ሰልላችሁ አጥንታችሁ ይባሉ የነበሩት ሁሉ ከዚያ ሀሳብም የወጡ አልነበሩም። ኢትዮጵያ ግዙፍ መስላ ትታያለች፣ ግን እግሯ ከሸክላ የተሰራ ነው። በቂ ገንዘብ ከሰጠናቸው በሚኒሊክ ስር ያሉት መኳንንቶች ሁሉ በሙሉ በነጋው ወደ እኛ ጎን ይሰለፋሉ ብለው በየአካባቢው በጉዶ ሊያባብሉት ያልሞከሩት ራስና ደጃዝማች አልነበረም። እጅግ በጣም ቅርብ ይባሉ የነበሩትን እነ ራስ መኮንንን ሁሉ ሳይቀር ለማባበል ሞክረዋል። እነሱ የሳቱት ነገር ቢኖር የአንድ ሀሳብ ገዢ የሆነ ሀሳብ እንግዲህ በእንግሊዝኛ ይሄ ትራንስደንታል የሆነ ሀሳብ ከእለቱ እና ከአካባቢው ወጣ ያለ ሁሉንም የሚገዛ ሀሳብ በሰፊው ተሰራጅቷል። በዚያ ምክንያት ነው እንግዲህ ይህ ህዝብ ናተነስ ሲባል በዚያ አይነት ለት የተነሳው። የህዝብ ሰራዊት ለሰባት ወር ነው ምስት ላይ የቆየው። ምን ያህል ፈተና ምን ያህል ችግር እንደሆነ መገመት አያዳግትም። ያንን ለመቋቋም ጠንከር ያለ ሀሳብ የኔ የሚለው የጋራ እሴት ነበር ማለት ነው። ያ ሁሉ መኳንንትና መሳፍንት በጣሊያን ማባበል ሌላው አካባቢ ይደረግ እንደነበረው ሳይተለም ለዚህ ለአንዱ አላማ ለጋራው አላማ መቆሙ ራሱ ያንን ድል እንዲቀዳጁ አድርገውታል። በነገራችን ላይ ይህንን ድል ስናነሳ እንደምኛ ኢትዮጵያውያን ስለሆን እያጋንን ነው አይደለም። በወቅቱ ዓለም እጅግ በጣም የተገረመበት ድል ነው። አድዋ ጦርነት በተካሄደ በ24 ሰዓት ውስጥ በጠቅላላ የዓለም አሉ የሚባሉ ጋዜጦች የአንደኛው ገጽ ዜና ነበረ። የታይምስ፣ የታይምስ ኦፍ ለንደን፣ ፍራንክፈርት ዛይቱንግ፣ ኢንተርፖሎ ሮማኖ እንዲሁም ደግሞ የነስቶ ጋዜጥ እንዲህ ሁሉ የዘገቡለት ነው። እና ይሄ ታሪክ ነው፣ ይሄ ትንግርት ነው፣ የአፍሪካ አዲስ ምዕራፍ ነው እያሉ ነው ይህን የዘገቡት። ከዚህ በፊት እንዲህ ያለ ነገር ታይቶ ተሰምቶ አያውቅም። እና ያ ድል በመሰረቱ አንደኛ ኢትዮጵያ ከዚያ በኋላ በራሷ ፈቃድና በራሷ ጉልበት ቀጣይነቷን ታረጋግጥ ረድቷታል። ጦርነቱ በተደረገ በአንድ አመት ውስጥ በጠቅላላ የአውሮፓ ሀያላን ሁሉ አዲስ አበባ መልክተኞቻቸውን እየላኩ ኢትዮጵያን ነጻነት መቀበላቸውን እያረጋገጡ ከኢትዮጵያ ጋር ያላቸውን ግንኙነት በውል ያደረጉበት ውጤት ተገኝቶበታል። እና በዚያ ወቅት ከፍተኛ ውጤት ነው። እንግዲህ ያንን ጠብቀነው ቆይተናል ወይ አሳድገነዋል ወይ ነው መሳሪ ያለበት። እነዚህ እንግዲህ በ19ኛው ክፍለ ዘመን ሰዎች ናቸው። የ19ኛው ክፍለ ዘመን ዘመናቸው በፈጠረላቸው መሰረት የመጣባቸውን እጅግ ከፍተኛ ተግዳሮት ተወጥተውታል። መቼም የአንድ ህዝብ ስኬት የሚመጣው በወቅቱ የተነሳበትን ከፍተኛ ጥያቄ ለመመለስ መቻሉ ነው። በተነሳበት ከፍተኛ ጥያቄ ማለት የመኖርና ያለመኖር፣ የመቀጠልና ያለመቀጠል ጥያቄ ይሄ ነበረ ትልቁ። ለማንኛውም የሶስተኛ ዓለም ሀገር ከፍተኛው ጥያቄ በዛ ወቅት በፍረተኛ ዘመን መጨረሻ የለው። ይህንን ኢትዮጵያውያን በዛ ወቅት እነሱ በቀጠሉበት አይነት መንገድ የእነሱን ስህተት አርመን የገበጠውን አቃንተን ለአብዛኛው ሰው የሚበጅ ስርዓት መመስረት እንዲያውም ታድዋ የተሻለ ውጤት ማስመዝገብ ኃላፊነቱ የኛ ነው የነበረ እና በዛ በኩል ሞታነት ስናለን
እሺ፣ ወደ ማጠቃለያ የሄድን ነው። አመሰግናለሁ ዶክተር ሹመት። እንግዲህ እነዛ ጀግኖች የተዋደቁትና ያንን ድል ያስገኙት የራሳቸውን ኃላፊነት ተወጥተዋል ነው የሚሉት። እንግዲህ በአድዋ ድል ኢትዮጵያን ቀኝ የመግዛት የጣሊያን ጉጉት የወደመ ከመሆኑም በላይ ዛሬ አድዋ ድል የአፍሪካ ሁሉ ኩራት ሆኗልና መለስ ብለን ታሪካችንን سنመለከት ቀደም ሲልም ዶክተር ስኬል ህብረት የሚያመጣውን ኃይል ተናግረዋልና የሀገራቸውን ታሪክ በተወሰኑ በመቶ አመታት ለሚወስኑ ወጣቶች ምን ትምህርት ሊያገኙ ይችላሉ ከዚህ ታላቅ ድል? ዶክተር ስኬል ገብሳ ወደ ሶሊድና ዶክተር ሹመትም ያክሉበታል።
አዎ ፕሮፌሰር ሹመት ያለው ሁሉ ትክክል ነው። እሱ እንዳለ ሆኖ ብዙ መልካም ትምህርቶችን መማር እንችላለን ከአድዋ። ዛሬ ግን አድዋ በዓል በሚከበርበት በአሁን ሰሞን ሌላ ነገር ማንሳት አግባብ አይመስለኝም። ነገር ግን ለምሳሌ በከድሉ ማግስት ኤክስትራ ወደ ኢትዮጵያ እንዳትሆን ተደረገች የሚሉ ብዙ ሌሎችም ደግሞ ይህን ያህል ከፍ አድርገን የማናያቸው ነገሮች አሉ። ከዛ በኋላም አገሪቷ ለሁለት እንደተከፋፈለች እና ስልጣን በያዙና ስልጣን ባልያዙ መካከል ብዙ አደጋዎች እንደወሰደች መናገር ይቻላል። ግን ትምህርቱ ምንድን ነው? እዛ ላይ ለማተኮር ሳይሆን ነጻነት አግኝታለች አገሪቷ። በአንድነት ሆነው ነጻነትን አግኝተዋል። ስለዚህ ህዝብ አንድ ላይ ሆኖ ተቻችሎ ልዩነት ባለበት ጊዜ እንኳን የውጭ አደጋ በመጣበት ጊዜ ወደ ጎን አድርጎ በሚቻቻልና በሚተዋወቅበት ጊዜ ነጻነት ሊገኝ ይችላል። ነጻነት ማለት ደግሞ የሀገር ነጻነት ጉዳይ ሳይሆን በሀገሩ ውስጥም ደግሞ የህዝቦች ነጻነት መሆን ይችላል። ያንን ትምህርት ልናገኝ እንችላለን። ሀገሪቷ ጠላት ታድጋለች በዛን ጊዜ። ከዛ በኋላም እንዲሁ ጣሊያን ተመልሶ በመጣ ጊዜም ታድጋለች። ነገር ግን ባገቱ ውስጥ ነጻነት ነበረ ወይ የሚለው ጥያቄ ሌላ ጉዳይ ነው ቅድም እንዳልኩት። ስለዚህ ያንን ደግሞ ለማግኘት አሁን ያለው ወጣት አሁን ያለው ትውልድ ከዛ ይሄን ሊማር ይችላል። ሁለተኛ እንደ አገር ደግሞ ዩኒፊኬሽን የሚባለው ራሱ አገሪቷ እንደ አገርም አንድ ሆና የመጣችው አብሮ መስራትና ቅድም ፕሮፌሰር ሹመት ሲናገረው እንደነበረ የአገሩ መሪ ሁሉንም ከታች አንስቶ እስከ ላይ ድረስ የሚያነሱ አይነት ይሄም ትክክለኛ ትምህርት ነው። አገርን አንድ ለማድረግ መቻቻልና ሁሉንም በአንድ አይን ማየት። ሶስተኛው ነገር ኢትዮጵያ የብዙ ብሔሮች አገር ነች። በዛን ጊዜም እንኳን ቢሆን ዛሬ ሳይሆን ኤምፓየር ሆና በነበረችበት ጊዜም እንደ ሩሲያ ላሉ ህብረ ብሔራዊ ኤምፓየሮች ትምህርት ሆናለች። ብዝሃነት የውድቀት ምንጭ ሳይሆን የውስጥ አደጋ ምንጭ ሳይሆን የጥንካሬ ምልክት ሊሆን እንደሚችል አሳይቷል። ነገር ግን በግልጽ መታወቅ ያለበት አንድ ነገር ምንድነው? ብዝሃነቱ አይደል? ብዝሃነቱ በአግባቡ መያዝ አለበት። ልክ በጦር ሜዳው እንደታየ በአገሪቱ ውስጥ በአግባቡ መያዝ፣ ያ ያለው የተገኘው ነጻነት፣ አብሮ የነበረው እኩልነት፣ አብሮነት ከጊዜ በኋላ መቀጠል አለበት፣ በሰላም ጊዜ መቀጠል አለበት። ይሄ ከተደረገ ህዝቦች በሰላም ኖረው አንድ አገር ኖሯቸው በነጻነት በውስጥ ኖረው ተባብረው ደግሞ የውጭ ጠላት ሊቋቋሙና በብልጽግናና በዲሞክራሲ ጎዳና እንኳን ሊሄዱ የሚችሉበት ትምህርት ሊገኝ ይችላል ከአድዋ።
አመሰግናለሁ ዶክተር ስኬል ገብሳ። ዶክተር ሹመት ሲሻኝ ዶክተር ስኬል ባሉት ላይ የሚያክሉት አስተያየት ካለ? ከዛም በላይ ደግሞ ቀደም ብሎ ያቀረብኩት ጥያቄ ወጣቶች ከዚህ ትልቅ ድል ምን ይማራሉ የሚለውን
እሺ፣ የመጨረሻውን ጥያቄ ስም የመጀመሪያ አላደርገውላ። አብዛኛዎቹ የአፍሪካ ወንድሞቻችን አድዋ ላይ የተደረገውን ማድረግ ያልቻሉት ህብረታቸውን ማጠንከር ባለመቻላቸው፣ ከትንሹ ወደ ትልቁ ለማደግ የሚከፈለውን መስዋዕትነት ባለመክፈላቸው በወቅቱ ነው። ኢትዮጵያውያን በ19ኛው ክፍለ ዘመን መጨረሻ ላይ ይህንን አይነት ዓለምን ያስደነቀ ግን የተቀራጁት በአብዛኛው የቅርብ ፍላጎታቸውን ያጣ አድርገው ለዘላቂው ዓላማ ለትልቁ ዓላማ በመሰለፋቸው ነው። ብዙ ቂም የሌለው ሰው ኖሮ አይደለም፣ ያልተበደለ ሰው ኖሮ አይደለም። ግን ለትልቁ ስል ለነገር ስል ያን በደል ብቻ አሁን ትልቅ እሰለፋለሁ። አንድ ትልቅ ምሳሌ አለ። ታሪክ ለገብረ ስላሴ ያቁት መጣፍ ላይ አይናን ልብ ታሪክ የዘፈሩ በጦርነት ማግኘት የነበሩ ናቸው። አንድ ዋክም እንኳን እንደሚባሉ ታገም እንደጋራ ተጣልተው ሸፍተው ይኖሩ የነበሩ ሰው ነበሩ። አሁን ጠላት መጣ በሚባልበት ጊዜ ደጋፊ ይጣሉ ዋክም ዛንቶ ለግርማዊ ጃንሆይ እሱን ተጣልቼ ሸፍቼ ነበር። አሁን ግን የሁለታችንም ጠላት መጥቷል። ስለዚህ ይማሩንና አብረን እንሞት የሚል ደንብ ይጻፉላቸው። በእንግዲህ ለትልቅ ዓላማ መዘጋት ማለት ይሄ ነው። ብሶት አልኖራቸው ብሎ ሳይሆን ወደደን ሳይኖርባቸው ቀርቶ ሳይሆን ትልቁ ዓላማ እንዳይወድቅ የግድ ለዚያ መሰለፍ ያስፈልጋልና ወጣቱ ሊማር የሚችለው ነገር ምንድነው? ለትልቁ ዓላማ መሰለፍ። ምክንያቱም አገር መገንባት ፕሮጀክት ነው። ሁሉም ነገር አሁን ላይ ሟላ ይችላል። ቤታችን እየቆየም ተሻለ እያደረግ ነው። ጣም መሆን እያቃና ነው። ልንሄድ እንችላለን በሂደት። ያ ቆሞ የሚቆይበትን መንገድ ከመፈለጉ ላይ ያንን ለማቆየት በሚደረገው ጥረት ላይ ተባባሪ መሆን ላይ ነው። ያን ማድረግ የተሳነን እንደሆነ የባሰ ጉዳት ይመጣል። በሌሎች የአፍሪካ ወንድሞቻችን በዚያ ወቅት ያየ ነው። አሁን ያለብን ተግዳሮት ሌላ ነው። ግን ያ ትልቅ ምሳሌ ይሆንናል። ያ እጅግ በጣም ከባድ ሊወጡት የሚያስቸግር ፈተና ነበረ። ያ ፈተና ተወጥተው አሁንም ቢሆን አገራችን ከፍተኛ ፈተና ነው። የአሁኑ ፈተና የመብት አለመረጋገጥ፣ የነጻነት ማጣት፣ የዲሞክራሲ ሊሰምር አለመቻል፣ በተለይ ደግሞ ድህነት ችግራችን ነው። ይህም ቢሆን ቀጣይነታችንን ፈተና ውስጥ የሚጥል ነው። ያ ፈተና ሊታለፍ የሚችለው በአንድ ላይ በመረባረብና በአንድ ላይ በመነጋገር ህብረቱ ካለ መቻቻል ካለ የተሻለ ነገር ይሰራል። ለሰው የሚያቅተው ነገር የለም። ትልቁ የባህሪ ጉድለትና ሩቅ ለማየት አለመቻል ነው። እና ወጣቱ ከዚህ ሊማር የሚችለው አባቶቹ ያንን አፍሪ ታሪክ ሰርተዋል። ያ ታሪክ ደግሞ አንድ መሪ ብቻውን ያመጣው አይደለም፣ አንድ አካባቢ ብቻውን ያመጣው አይደለም። በርብርብ የተገኘ ድል ነው። ርብርብ እያመጣ ከቻለ ኢትዮጵያን ወደ ተሻለ እምርታ የሚያሸጋግር ውጤት የማይመጣበት ምንም ምክንያት የለው።
እሺ፣ ዶክተር ሹመት ሲሻኝ ቨርጂኒያ ዩናይትድ ስቴትስ በሚገኘው ክሪስቶፈር ኒውፖርት ዩኒቨርሲቲ ኤመረትስ የታሪክ ፕሮፌሰር አሁን ደግሞ በባህር ዳር ዩኒቨርሲቲ ታሪክ ያስተምራሉ። እንዲሁም ዶክተር እስቀል ገብሳ እዚህ ዩናይትድ ስቴትስ ሚሽገን ክፍለ ሀገር በሚገኘው ኬተሪንግ ዩኒቨርሲቲ የታሪክ ፕሮፌሰር። አመሰግናለሁ ስለ ጊዜያችሁ። እግዚአብሔር ይስጥልኝ።
አመሰግናለሁ። እኔም ትዝታንና እንግዶቿን አመሰግናለሁ። አድማጮች፣ የዛሬውን 123ኛውን የአድዋን በዓል ልዩ ስነ ስርዓቶች ምክንያት በማድረግ ሙሉ ዝግጅታችን በእለቱ ላይ ያተኮረ ነበር። እንደ ተከታተላችሁ ተከታይ ዝግጅቶቻችን በመጪው ቀናት ይቀርባሉ። አሁን የማጠቃለያ ዜና አሰማና በሙዚቃ እንሰናበታለን። ሞቃዲሾ ላይ የተፈጸመውን ለብዙዎች ህይወት ህልፈት ምክንያት የሆነ የሽብር ጥቃት የተባበሩት መንግስታት ዋና ጸሐፊ አወገዙ። ይህን መሰሉ ብጥብጥ ለመቀስቀስ የታለሙ ጥቃቶች የሶማሊያን ሰላማዊና የብልጽግና መጪ ጊዜያት አያስቀሩም፣ ሶማሊያውያንም አይሸነፉም ያሉትን የመንግስታቱን ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽን አስተያየት ያሰሙት የዋና ጸሐፊው የሶማሊያ ጉዳዮች ልዩ ቃል አቀባይ ስቴፋን ዱጃሪክ ናቸው። ዋና ጸሐፊው በጥቃቱ ሰለባ ለሆኑ ወገኖች የተሰማቸውን ሐዘን መግለጻቸውንም አያይዘው ጠቁመዋል። አድማጮች፣ የቀረን ጥቂት ደቂቃ ነው። ባሉን የሚመለከተውን ዜማ እናሰማና በዚሁ እንሰናበታለን። አድማጮች፣ የምሽቱን ያስተናገድኳችሁ አሉላ ከበደ ከአቀናባሪ ብርሃን ኃይሉ እና ከቴክኒክ መሐንዲሱ አልሳንቶስ ጋር በመሆን ነው። በዚሁ በጌታቸው ኢትዮጵያ ሀገሬን ከሚለው ዝግጅት ጋር ነው የምንተዋችሁ። በነገው ምሽት 3 ሰዓት ላይ እንገናኝ። መልካም ምሽት። በእኔ በኩል ሰላም፣ ደህና ደሩ።
መጠጋዬ ምን ላት እማማናትና ሀገሬናትንኳ Thank you.